የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያ ሉዓላዊነት የህዝቧን አንድነት በማስተባረክ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል ከማንኛውም የፖለቲካ ድርጅት መሆን ሃይማኖታዊ ድርጅቶች ጋር ሳያወግን እንዲሁም በአትላንታና አካባቢው ለሚኖሩ ኢትዮጵያን በሃይማኖትም ሆነ በድርጅታዊ አመለካከታቸው ልዩነትን ሳይፈጥር ስራቸውን በማንጸባረቅ ብቻ የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ዛሬ ቀኑ ግንቦት 22 ቀን 2007 ዓመተ ምህረት ነው። ሳምንታዊ ዝግጅታችን ከምትወዳትና ከምታፈቅራት አገራችን ኢትዮጵያ ዋና ከተማ አዲስ አበባ ነው ማስተላልፋችሁ። ትንሽ እቺ ስልክና ያናገር ችግር ስለነበረ በነበረንበት ቦታ ዝግጅታችን እየጀመርነው ግን ለማንኛቸውም ወደ ፕሮግራማችን እናመራው። እስከዛሬ እንግዲህ ያያችሁት ነገር ቢኖር ወይንም ባለፈው ሳምንት ፕሮግራማችን ቀጥሎ ያለውን እንደተከታተላችሁት ይገባናል። ግን ሳምንቱ እንዴት አለፈ ወደ ከሚለውና የምርጫዎቹ ውጤቶችን በማየት እነማንስ መረጡ እነማንስ ተመረጡ መራጮችስ በምን አይነት ሁኔታ ነበሩ ምን አይነት ሰዎች መረጧቸው የወደፊትስ የኢትዮጵያ ፖለቲካ ሁኔታ በምን መልኩ ሊታይ ይችላል የሚለውንም ለመዳሰስ እንሞክራለን። እንግዲህ ሁልጊዜ እንደዚህ አይነት አጋጣሚ ሲመጣ እግዚአብሔርን በማመስገን መጀመሩ ለሁላችንም ይጠቅማል። ምክንያቱም ምርጫን ለመከታተል እዚህ አዲስ አበባ ስመጣ ይሄ ሶስተኛ ጊዜ ነው። ከሌላ ባሻገር ለምርጫ ብቻ በዚህ በሶስት ጊዜ ውስጥ በሶስት ምርጫ ሂደቶች ውስጥ የተዘብኩትን ከትዝብትም አልፎ ደግሞ ያዳመጥኩትን ላጋራችሁ የምፈልገው አሸናፊ መጠገባችን አለ። እሱም የራሱን ሀሳብ ያካትትበታል። የዘንድሮ ምርጫ 2007 ወይም ደግሞ አምስተኛው ሀገራዊ ምርጫ እንዲተሳካ ለሚለው ነገር በጣም ስኬታማ ነው። እንደውም ተጨረበርን ተዘረፈን የሚሉት ተቃዋሚ ድርጅቶች ሳይቀሩ ለሰላሙና መረጋጋቱን የመሰከሩለት ነው። ግጣና ንቦታች ላይ የተለያዩ ወሬዎች ወይንም ዜናዎችን ሰምታችሁ ሊሆን ይችላል። እስካሁን እቱ ሰዓት ጊዜ ድረስ ግን በዚህ ምርጫ ሳቢያ የተጎዳም ሰው የለም ወይንም ደግሞ የተደበደበ እንደሚምዳን ከዚህ በፊት እንደነበረን ግዚያቶች የሆኑ ይሄ ያለበት ግዚያ አይደለም። ለማንኛቸው ወን ህዝቡ ድምጹን ሰጥቷል፣ ህዝቡ ተናግሯል። ከዛ ወጪ የሚባል ነገር የለውም። በምንም አይነት መልኩ እንከን የሚወጣለት አይደለም። እርግጥ የተለያዩ ኢንተርናሽናል ድርጅቶችና መንግስታት ባልነበሩበት ባላዩበት ባልተሳተፉበት ላይ የሰጡት የራሳቸው ሂስ አለ። እሱንም እንዳስነዛሰዋለን እንዴት እንደሆነና ምን ያካትታል መሆን። ለማንኛቸውም ግን የዘንድሮ ምርጫ በተፈላ በተሳካ ሁኔታ ያለፈው። ስለዚህ ይህንን ለማየት ላበቃን በድጋሚ እናመሰግናለን። ለማንኛቸውም ግን እንግዲህ የምርጫ 2007 ምንድን ነው፣ የመጨረሻው ውሳኔውስ ምን ላይ ሊያደርስ ይችላል፣ የወደፊት የኢትዮጵያ ፖለቲካውን የሚለውንም እሱም ይታይበታል። በአጠቃላይ ግን ሲታይ ከምርጫ 97 አነስ ባለ መልኩ ግን ከምርጫ 2002 ደግሞ በሰፋ ሁኔታ የሰዎች ተሳትፎ ብቻ ሳይሆን ሰልፍ ሁሉ የታዩባቸው የምርጫ ጣቢያዎች አሉ። በነገራችን ላይ አንድ ምርጫ ጣቢያ ከ1000 ድምጽ ወረቀት ወይንም የድምጽ መስጫ ውጭ በላይ ሊይዝ አይችልም። በጋዜጣ ላይ ጥያቄ ለጋዜጠኞች ያቀረቡት ጥያቄ አለ። ያ ገና በምርጫ ቦርድም የታወቀ ነገር የለውም። ምርጫ ቦርድም ከዛ ከ1000 በላይ አለ የሚባል ነገር እኔም ማውቀው ነገር የለም፣ ካለ እመረምራለሁ ብሎ ነው ሀሳቡን የገለጸበት። ስለዚህ የኛ አመለካከትም ከዛ የተለየ ሊሆን አይችልም። የአፍሪካ ዩኒየን የራሳቸውን ውሳኔ ሰጥቷል። ምርጫ ቦርድ ደግሞ ጊዜያዊ ውጤቶችን ባለፈው ሮብ ዕለት ይፋ አድርጓል። ከዛ በኋላም ይፋ በሆኑት ውጤቶች ከተመለከትን ከ400 በላይ የኢህአዴግ እንደውም ቁጥሩን ምናልባት አሸናፊ ሊገራ ሊችል ይችላል። እስከዛ ድረስ ባለው ግን ከ428 በላይ የሆነ ተወዳዳሪ የፓርላማ መቀመጫ ይዟል። ይሄ ማለት ግን ለኢህአዴግ የሚያኮራው ሳይሆን ለኢህአዴግ የፈተና ጊዜ ነው የሚል አመለካከት ነው ያለው። ምክንያቱም ህዝብ ይሄን ያህል ወጥቶ ሲመርጥ ብዙ ጊዜ እንደ መራጮች እንዳገኘነው ከሆነ ካለፈው አመት ካለፈው ምርጫ የተለየ አይደለም። ያለፈው ምርጫ አማራጭ ይዞ የቀረበ የለም። ወጥቼ መግባት እስከቻልኩ ድረስ ማስቀደሙ ሰላሜን ነው የሚል ነበርም። ያሁንም የተለየ ነገር የለም። ያሁን እንደውም ይባስ የሚለው ለምን ሰላም የሚባለው ነገር ምን ማለት ነው የሚለውን ጥያቄም አስከትሏል። ያ ምንድነው ሰላም የሚባለው ነገር? በአጎራባች ሀገሮች ያሉትን በአለም ሁኔታ ላይ ያለውን የዚህ የሙስሊምና ሃይማኖት መስፋፋትን የእስልምና ሃይማኖት አክራሪነትን ተመልክቶ አገራችን ካሉት የአፍሪካ ሀገሮች በተሻለ መልኩ ጸጥታ የተከበረና ያን ደግሞ ሊያስከብር የሚችል የደህንነቱም የጸጥታውም ወታደሩም ፖሊሱም እየሰራ ከሆነ ስለሆነ አገራችን ከሌሎች ሀገሮች የተሻለች አንድ ሁለተኛ ነገር ደግሞ አሁን ያለውን ሰላምና መረጋጋት ሊያመጣ የሚችል በምንም አይነት መልኩ ሊያመጣ የሚችል ድርጅት የለም የሚለው ውሳኔያቸው ትልቁ ነው። ዋናው ትልቁ ለኢህአዴግ አሁን ያገኘው ምርጫ የሰራው ብቻ ሳይሆን የሰራውን አይደለም የሰራው በተለያየ መልኩ የሚተችበት አለ፣ ራሱም ድክመት አለ። የመልካም አስተዳደር ብልሹነት ራሱ በጣም በሚያጠያይቅ ሁኔታ ነው ያለው። የሚያጠያይቅ ብቻ ሳይሆን ደግሞ ለኢህአዴግ እንደውም ይሄንን ነገር በሚቀጥሉት 5 አመቶች ውስጥ ሊያደርግ ካልቻለ ሊያስተካክል ካልቻለ ለራሱ ትልቅ አበሳና ፈተና የሚቀርበት ስለሆነ የመልካም አስተዳደር ጉድለት እንዳሉ የቢሮክራሲ አሰራር ብዛት ያለ ያ ሁሉ ግን ሆኖ ኢህአዴግ ይሻላል ከዛ የተሻለ የለም የሚል የህዝቦች አመለካከት የህዝቦች ስሜት ነው። ሌላ የምርጫ ጣቢያ አዲስ አበባን በተመለከተ ከጧቱ 5am ከጧቱ 5am አንስተን እስከ ማታ የምርጫ ጣቢያው ተዘግተው ቆጠራ እስከተጀመረበት ጊዜ ድረስ ከአዲስ አበባን በተለያዩ መልኮች ከ ዘጠኙን ክፍለ ከተማ ማለት ይቻላል ከዘጠኙን ክፍለ ከተማ ዞረን አይተናል። ያየነው ምንድነው የሰው አመራረጥ፣ የታዛቢዎች መኖር አለመኖር እና የሰላማዊ ሂደቱን በተመለከተ ነው። ሰላማዊ ሂደቱን እንዳልኳችሁ ምንም እንከን ሳይወጣለት ያለምን ችግር ነው ያለፈው። አንዳንድ ቦታ ላይ ፖሊሶች ይታዩበት አለ። ከምርጫ 97 ጋር ሲታይ ግን በአሁኑ ጊዜ ፖሊስ አልታየም። እኔ የምርጫው ለት ነው ማወራችሁ የምርጫው ለታ በጣም ከባድ ነው የሚባል አካባቢ እንኳን የፖሊሶች ብዛት አልታኝም። እግረኛ ሰላማዊ ፖሊስ የሚባል የአዲስ አበባ ፖሊስ አለ፣ ዱላውን ይዞ የሚዞር በየከተማው ሁለት ይሆኑ የሚዞር በየመንደሮቹ የሚዞር አለ። እሱ አሁንም ዛሬም የሚዞሩ ናቸው፣ ከዚህ በፊትም የሚዞሩ ናቸው። እንዲሁም ደግሞ እኔ እዚህ ከምርጫ ውጭ ለአገር ለማየትም በመጣበት ጊዜ ዘመጠየቀን በመጣበት ጊዜ ያለ የቀን ተቀን ስራቸው ስለሆነ እነሱን ቴቸር ፌዴራል ፖሊስ ከዚህ በፊት የማይሆን ያህል ቁጥር አላየሁኝም በዘንድሮ ምርጫ አካባቢ እና አልፎ አልፎ ይታያለ። እሱም ይሄን ያህል እንትን አይደለም። ቅርበት ለምርጫ ጣቢያዎችም ቅርበትም አልነበራቸውም። ከርቆ ይታየ ከሁለት መቶ ሜትር ርቀት ከምርጫ ጣቢያ ባለው ሁኔታ ላይ ይታይ ነበረ። ያንን ነው ታዛቢዎችን በተመለከተ ብዙ ቦታ የአዲስ አበባ የምርጫ ጣቢያዎች በሄድኩባቸው ቦታዎች ላይ ታዛቢ በብቃት ያመጣ የአዲስ አበባ ነው ማለት በብዛት ያመጣ ኢህአዴግ በሁለተኛ ደረጃ መድረክ፣ በሶስተኛ ደረጃ የሲቪክ ኦርጋናይዜሽንስ የሆኑ ሲቪክ አሶሲሽንስ እነሱ የራሳቸው ታዛቢዎች ነበራቸው። ያው ከህዝብ የህዝብ ታዛቢ ከሚባሉት 5 ሰዎች በተጨማሪ የፓርቲዎች ፓርቲን የሚወክሉ ታዛቢዎች አሉበት። ከዛ ውስጥ ግን በብዛት ያሳተፈ አዲስ አበባ አካባቢ መድረክ ነው። መድረክ ባለፈው ሳምንት እንደገለጽኩላችሁ 23 የምርጫ ወረዳዎችን ተወዳድሯል። አዲስ አበባ በ25 ማለት ይቻላል ምርጫ ታዛቢ ነበረው። የሰማያዊ ፓርቲ ተንቀሳቃሽ ታዛቢ ነበራቸው። ተቀማጭ ሆነ ምናልባት ከሄድኩባቸው የምርጫ ጣቢያዎች 10% ቢሆን ነው። ከዛ ባሻገር ግን አልነበራቸውም። በተለይ በ5:00 ወይም 5:30 AM የምርጫ ጣቢያው ሲጀመር የነበረውን ሂደት ለተመለከተ ሰው በታዛቢ አኳያ በጣም ደካሞች ነበሩና ኢህአዴግና መድረክ የመጀመሪያውን ይዟሉ በታዛቢ። ከዛ ቀጥሎ የሲቪክ አሶሲሽኖች ይዟሉ። ከዛ በኋላ አልፎ አልፎ የሚታዩ የሰማያዊ ፓርቲ፣ አልፎ አልፎ የሚታይ የመላው ኢትዮጵያ አለ። ሌሎቹ ፓርቲዎችን የከተማው ሰው ማያውቃቸው፣ እነዚህ አዲስ ትውልድ የሚባሉ ምልክታቸው ማይታወቅም፣ ምልክታቸው አይገባም እና ብዙ ሰው አያውቃቸውም። ከመራጭ አቋያ ከመራጭ አቋያ በለመታዘብ ያበቃኝ እንደነው በ545 ጧት ማለት ነው የምርጫ ጣቢያ ከመከፈቱ 15 ደቂቃ በፊት እናት አሮጊቶች ጋቢያቸውን ለብሰው ምርኩዛቸውን ይዘው በራፍ ላይ ይጠብቁ የነበረበት የምርጫ ሂደት ነው ያየሁት። እስከ ቀኑ 11 AM ድረስ ያለው ያሉት የምርጫ ቦታዎች በሙሉ የተሞሉት በእናቶችና በሴቶች ነበር። የወንዶቹና የወጣት ወንዶችን በተለይ ለማየት የቻልኩት በዚህ በኮተቤ በየካ ክፍለ ከተማ ይባላል በዚህ በሲኤምሲ ጀርባ ወደ ሲኤምሲ ማለት ወደ በመገናኛ ጀርባ ያለ በገርጅ በኩል አካባቢ ያለ አንዳንድ ቦታዎች ላይ ታዩ አሉ። በሌሎቹም ጋር እንደዚህ አሉ። ግን ሰልፍ በብዛት የነበረበት እስከ ጠዋቱ 11 AM ለግለጽላችሁ እስከዛ ጊዜ ባለው በብዛት የነበሩት ሴቶች ነበሩና ሴቶች ተሳታፊነት ከሚጠበቀው በላይ ነው። ይሄ ራሱ ምን ያሳየ ነው የሚለውና ከዚህ በፊት ሲነገሩ የነበሩት ፓርቲዎች የሴቶችን ተሳታፊነት አለማቅረብ እና አማራጭ ይዞ አለመምጣታቸው ይሄ የጎዳቸው ይመስለኛል። ይሄ ራሴ አመለካከትና ከውጤት አኳያ ማን መረጠረ የሚባለው የታዘኩት ነው መናግራችሁ። ስለዚህ የሴቶች ተሳታፊነት ለያለቅ በጣም ጠቅሞታል። አንድ ወዳጅ ጋር እንዱ ስናወራ እኛ ጋር እዚህ ከቦስተን ይመጣልኝ ነው እንደዚህ እንደጋር እንጠግን ስናወራ ምንድነው የምታወራው ፍሎሪዳ ኮ እናቶች ሲኒየር ሲቲዝንስ አንዴ ያዩትን ምልክትና አንዴ ያዩትን ፓርቲ ነው በዛው ነው የሚቀጥሉበት እስከድሜ ልካቸው ድረስ የሚለውን ነገር አስታወሰኝና ይሄም እዚህ ሀገራችንም ያሉ ሰዎች አንዴ የለመዱት ወይንም አንድ ጊዜ ያዩት ንብን ነው የኢህአደግን ምልክት ነው በዛ መሰረት ይሄዱበት ይመስለኛል። ከዛ ባሻገር ግን ሰላም እንፈልጋለን ወጥቼ ገባለሁ የሚለው ነው። ከውጤት አኳያ ከተመለከተን የአዲስ አበባ የምርጫ ወረዳዎችን በኢህአደግ በመድረክና በሰማያዊ ፓርቲ በእነሱ መሃል ሲሄድ 16 ከ23ቱ 16ቱን የምርጫ ወረዳዎች ሰማያዊ ተካፍሏል። ኢህአደግና መድረክ ግን 23ቱንም ተካፍለዋል። ከ23ቱ የምርጫ ክልሎች በሁለተኛ ደረጃ በብልጫ ያለው ለማየት ከተፈለገ ከኢህአደግ ቀጥሎ ያለው ሰማያዊ ፓርቲ ነው። 16ቱ የወረዳ የምርጫ ወረዳዎች ውስጥ 16ቱም ላይ ሁለተኛ ነው ተወጥቷል። የሚቀሩት 7ቱ ላይ የሚቀረው መድረክ ነው። ስለዚህ ሁለት ነገሮችን ማየት መገናዘብ መቻላል የምንችል ይመስለኛል። ከዚህ ምርጫ አንደኛ ነገር ወጣቶች በወጣት ሰማያዊ ፓርቲን የሚደግፉ ወይንም ደግሞ ለውጥ የሚፈልግ ህብረተሰብ አለ። ምን ያህል ቁጥር ነው የሚለውን ነገር ለጊዜው እንተውና ከዛ አኳያ ወጣትም ሆነ ለውጥ የሚፈልግ አለ ቁጥሩ ለምርጫ አሸናፊነት ባይበቃም። ስለዚህ ሰማያዊ ፓርቲ በሁለተኛ ደረጃ የገባበት ገባ በየስል ምንድነው 16ቱ የተወዳደሩበት ወረዳ ላይ 16ቱም ስላሸነፉ ነው። ሰው በሁለተኛ ደረጃ ስላሸነፉ ሳይሆን በሁለተኛ ደረጃ ስለመጡበት ነው። ሌላው መድረክ በሁለተኛ ደረጃ የተሳተፈበት ወይንም ሁለተኛ ደረጃ ያገኘበትን መዘርዘር ካስፈለገ በሁለተኛ ደረጃ ያስገበ ይሄ የሁለተኛ ደረጃ የሆነበት ዋናው ምክንያት ሰማያዊ ፓርቲ በዛ ወረዳ ውስጥ ያልተሳተፈባቸው በመሆኑ ብቻ ነው። ስለዚህ አንድ ለውጥ የሚፈልጋለ የተወሰነ ቁጥር ያለው ሌላው ግን ከምርጫ 97 በኋላ አንጋፋ የፖለቲካ ድርጅቶች በቃጩ ወደ ጥረታ ሂዱ ብሎ የመለሳቸው ነው የሚመስለው። ይሄ በደም በምንም አይነት መልኩ ልትመነዝሩት ትችላላችሁ ለፈለጋችሁ ልትሉሽ ግን አሁን ያለው የፖለቲካ ትንታኔ የፖለቲካ ሁኔታ ያለፉት 10 አመት የምናይ ከሆነ በተለይ ያለፉት 10 አመት እያየን ከሆነ ከቅንጅት ጊዜ ጀምሮ ወይንም ከቅንጅት በኋላ ያለው የፖለቲካ ምህዳር በሙሉ ተቀይሮ እናንተ በቃችሁ ሌላ ሰው መምጣት አለበት የሚል ስለሆነ የመድረክም ያን የሁለተኛነት ደረጃ ያገኘባቸው የምርጫ ወረዳዎች ሰማያዊ ፓርቲ ስላልተሳተፈ ብቻ ነው እና እዚህ ላይ ምን መለከታችኋል። ሌላ በውይይታችን ከአሸናፊ ጋር በምንመጣበት ጊዜ የምንዳስሳቸው ነገሮች ይኖራሉ። እነሱም ከምርጫ ቁጥር ለምሳሌ ምን ያህል ለኢህአዴግ ባንድ የምርጫ ክልል ውስጥ ወይንም ባንድ የምርጫ ወረዳ ውስጥ ምን ያህል ኢህአዴግ ተቃዋሚው ምን ያህል አገኘ ድምጽ የሚለውን ነገር ለማየት እንሞክራለን እና አልፎ አልፎ መጥቅስላችሁ አለ። ይሄ በቀደም ተቆጣውና ከተለጠፈ አቋያን ይሄ የሮብለታ ውጤት ነው። ከዛ በኋላ ማት ውጤቶች አሉና ከዚህ የተለየ ነገር የለውም። እንደውም የሄደክ የምርጫ እንትን እየጨመረ ነው እየቀነሳ ይመጣ። ይሄ ግን በተለየ ያስኳቸው ግን የአዲስ አበባ 23ቱ የምርጫ ወረዳዎች የሄደክ ያሸነፈባቸው ወረዳዎችና ተቃዋሚዎች በሁለተኛ ደረጃ የወጡበትን 23ቱን የምርጫ ወረዳዎች የሚዳስስ ስለሆነ ስላልፎ አልፎ በኋላ ተቆምላችኋል ማን መረጠ ወደሚለው በሚንወያይበትና እስከዛ ጊዜ ድረስ ግን ያለን ግዚያችን ለመቆጣብ ወደ ዜናችን ነው የምንገባው እና ዜናችንን አሸናፊ ይዞልን ይቀርባል። አሸናፊ እንግዲህ ለሁለተኛ ጊዜ አብረን እየሰራን ነው እና በጣም ነው ማመስግነው። አሁን ያለው በድረስ መጣህ በዚህ በመሽትህ እግዚአብሔር ከዚህ በፊትም ካለህበት ቦታ ስልክ እንዳይበላሽ ጥረት ያደረክ ፕሮግራማችን ተዘግበልን ነበር። አሁን ደግሞ እኔ ከመጣሁ በኋላ ነው ያለውበት ድረስ በመምጣት ስለተባበርከንም በጣም እናመሰግናለን። በራሴም ባድማጆችም ስም ሆኜ እንግዲህ ሰዓት ክናል ሻማብህ አንተ አጠር ያሉ ዜናዎች አሉ ወደ ሷልናላ እናምራና የሚቀጥሉን ውይይታችን እንገባበታለን።
ጤና ይስጥልኝ የአትላንታ አድማጮች። እንግዲህ በኢትዮጵያ ጊዜ አቆጣጠር ለቱ ቅዳሜ ግንቦት 22/2007 ዓ.ም ከምሽቱ 2:27 ነው። ዜናዎች አሰማችኋለሁ። የሳምንቱ ዋና ዋና ዜናዎች፣ የኢትዮጵያ ሰብአዊ መብት ኮሚሽን ምርጫው ህገ መንግስቱን የምርጫ ህጎችንና ዓለም አቀፍ መሰረቶችን ያሟላ ነው አለ። ምርጫው በስኬት እንዲጠናቀቅ ህዝብ ላበረከተው አስተዋጽኦ ኢህአዴግ ምስጋና አቀረበ። በብሔራዊ ምርጫ ቦርድ የአምስተኛውን ሀገር አቀፍ አጠቃላይ ምርጫ ጊዜያዊ ውጤት ይፋ አድርጓል። መድረክና ሰማያዊ ፓርቲ የእሁዱን ምርጫ ውጤት እንደማይቀበሉ አስታውቋል። ዜናዎቻችን እነዚህ ናቸው። ወደ ውይይታችንም ከዜናው በኋላ እንመለስበታለን። አሁን ዜናዎቹን በዝርዝር እናሰማችሁ። የኢትዮጵያ ሰብአዊ መብት ኮሚሽን ግንቦት 16 የተካሄደው ሀገራዊ ምርጫ ላይ ባደረገው ግምገማ ምርጫው ህገ መንግስቱን የምርጫ ህጎችና ዓለም አቀፍ መስፈርቶችን ያሟላ መሆኑን ማረጋገጡን አስታውቋል። የኮሚሽኑ ኮሚሽነር አምባሳደር ጥሩነህ ዜና ዛሬ በሰጡት መግለጫ እንዳስታወቁት የምርጫው ሂደት አንዱ አካል የነበረው የኢትዮጵያ ሰብአዊ መብት ኮሚሽን ለቅድመ ምርጫ በምርጫው ዕለትና ድህረ ምርጫ ትኩረት ሰጥቶ ሲታዘብ ቆይቷል። በሂደቱ የምርጫ ቦርድም ሆነ ሌሎች አካላት የወጡ ህጎችንና ዓለም አቀፍ አሰራሮችን ምን ያህል ተከትለዋል የሚለውን ተግባራዊነታቸውንና አጠቃላይ ሂደቶችን ሲመለከት ቆይቷል። በዚህም የምርጫው ሂደት ላይ ክፍተቶች እንዳይፈጠሩና ቢፈጠሩ እንኳን ፈጣን ምላሽ እንዲያገኙ ሲደረግ መቆየቱን የኮሚሽኑ ኮሚሽነር ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ኮሚሽነሩ የዘንድሮ ምርጫ ከምን ጊዜም በላይ ስርዓቱን እና የሁሉንም መብቶች የጠበቀ ነው ብለዋል። ኮሚሽኑ የምርጫ ቦርድ ካዘጋጃቸው 46,000 የሚጠጉ የምርጫ ጣቢያዎች ውስጥ 2,000 ያሉ መታዘቡንም ጠቅሰዋል። በተመረጡ የምርጫ ጣቢያዎች ላይ 200 ባለሙያዎችን ያሰማራ ሲሆን በሁሉም አቅጣጫ ሂደቱን ተከታትሎ ሪፖርት ማድረጋቸውን ነው ኮሚሽነሩ ያስታወቁት። በሪፖርቱ መሰረት በሁሉም አካባቢዎች ምርጫው ሰላማዊ በሆነ መንገድ መጠናቀቁና ይህም በብስለት በኃላፊነት የተካሄደ ምርጫ መሆኑን ኮሚሽነሩ መገንዘባቸውን አስታውቀዋል። በየምርጫ ጣቢያው የተለያዩ ገለልተኛ አካላት በታዛቢነት እንዲገኙ የተደረገበት ሂደትም ኮሚሽኑ የሚያደንቀው ነው ብለዋል አምባሳደር ጥሩነህ። ሀገራዊ ምርጫው በሁሉም መስክ በስኬት እንዲጠናቀቅ መላው የኢትዮጵያ ሕዝብ ላበረከተው ሁለንተናዊና ከፍተኛ አስተዋጽኦ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ ምስጋናውን አቀረበ። የድርጅቱ ሊቀመንበር አቶ ኃይለ ማርያም ደሳለኝ የምርጫ ሂደቱ ሰላማዊ በሆነና ሀገራዊ ኃላፊነት በሚሰማው መልኩ በመንቀሳቀስ እንዲፈጸም ለሰሩ ተቃዋሚ የፖለቲካ ፓርቲዎች፣ ለኢትዮጵያ ብሔራዊ ምርጫ ቦርድ የጸጥታ አካላትና ታዛቢዎች ምስጋና አቅርበዋል። አቶ ኃይለ ማርያም እንደገለጹት ድሉ የአንድ ወገን ብቻ ሳይሆን ሀገራዊ በመሆኑ የወንበር ልዩነት ማግኘትና ማጣት ሳይገድበን ከተቃዋሚ የፖለቲካ ፓርቲዎች ጋር በጋራ ጉዳዮች ዙሪያ አብሮ ለመስራት ኢህአዴግ ዝግጁ ነው ብለዋል። ለድርጅቱ ድምፁን የሰጠውም ሆነ የነፈገው ህዝብ በማክበር ድክመቶችን በማረም ለሀገሪቱ ቀጣይ ህዳሴ ርብርብ ይደረጋልም ብለዋል። መላ የድርጅቱ አባላት ከወትሮ በተሻለ ቁርጠኝነት መስራታቸው በውጤቱ ዳግም ተረጋግጧል ያሉት ኃይለማርያም ለድርጅቱ አባላትም ምስጋና አቅርበዋል። አቶ ኃይለማርያም አክለውም አዲስ ኃላፊነት የመወጣት ጫንቃ ከህዝብ አክብሮት ጋራ ለቀጣይ ድል እንዲነሳሱ የድርጅቱን አባላት አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ አምስተኛውን አገር አቀፍ አጠቃላይ ምርጫ ጊዜያዊ ውጤት ይፋ አድርጓል። በዚህ መሰረት አዲስ አበባ ላይ ከ23 መቀመጫዎች ኢህአዴግ 23ቱን መቀመጫዎች አግኝቷል። ትግራይ ክልል ቦርዱ ከደረሱት 31 መቀመጫዎች ውስጥ ህወሓት ኢህአዴግ 31 መቀመጫዎችን፣ በአማራ ክልል ከደረሱት 107 መቀመጫዎች በአዴን ኢህአዴግ 107 መቀመጫዎች፣ በኦሮሚያ ክልል ቦርዱ ከደረሱት 150 መቀመጫዎች ኦህዴድ ኢህአዴግ 150 መቀመጫዎችን፣ በኢትዮጵያ ሶማሌ ክልል ቦርዱ ከደረሱት 16 መቀመጫዎች ውጤት ኢሶዴፓ 16 መቀመጫዎችን፣ በቤኒሻንጉል ጉሙዝ ክልል ከደረሱት የ7 መቀመጫዎች ውጤት 7ቱንም በጉዴፓ አግኝተዋል። ከደቡብ ክልል ከደረሱት የ95 መቀመጫዎች ውጤት ዲህደን ኢህአዴግ 95 መቀመጫዎችን፣ በጋምቤላ ክልል ጋህዴፓ ከ3 መቀመጫዎች 3ቱንም፣ በሐራሪ ክልል ሀብሊ ከ2 መቀመጫዎች ሀብሊ አንዱን ሲያገኝ ኦህዴድ ሌላኛውን አግኝቷል። በድሬዳዋ ከተማ አስተዳደር ከ2 መቀመጫዎች አንዱን ኦህዴድ፣ ቀሪውን ሶህዴፓ አግኝተዋል። ከአፋር ክልል ከደረሰው የ6 መቀመጫዎች ውጤት አብዴፓ 6ቱን መቀመጫዎች አግኝቷል። በኢትዮጵያ ህግ መሰረት መንግስት ለመመስረት አንድ ፓርቲ ቢያንስ 274 የተወካዮች ምክር ቤት መቀመጫዎችን ማግኘት የሚገባው ሲሆን ቦርዱ ዛሬ ባወጣው ጊዜያዊ ውጤት መሰረት ኢህአዴግ 408 መቀመጫዎችን አግኝቷል። የኢትዮጵያ ፌዴራላዊ አንድነት መድረክ ባለፈው እሁድ የተካሄደውን አምስተኛ ሀገር አቀፍ አጠቃላይ ምርጫ ውጤት እንደማይቀበል ገልጿል። የመድረክ ከፍተኛ አመራሮች ባለፈው ረቡዕ በሰጡት ጋዜጣዊ መግለጫ በምርጫው ሂደት ላይ ችግሮች የነበሩ በመሆኑ ውጤቱን አንቀበልም ብለዋል። መድረክ በመግለጫው አጋጥሞኛል ያላቸው ችግሮች ለኢትዮጵያ ብሔራዊ ቦርድ ማሳወቁን ያመለከተው ማምሻውን። በሌላ በኩል አዲስ አበባ በአፍንጮ በር አካባቢ የሚገኘው የመድረክ ጽህፈት ቤት መልክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ እና ሌሎች የመድረኩ አባላቶች ነበሩ። በተመሳሳይ ትላንት በጽህፈት ቤቱ ለሀገር ውስጥና ለውጭ መገናኛ ብዙሃን መግለጫ የሰጠው ሰማያዊ ፓርቲ ባለፈው እሁድ የተካሄደው አምስተኛ አጠቃላይ ምርጫ ሂደቱንም ሆነ ውጤቱን እንደማይቀበል ገልጿል። ፓርቲው በመግለጫው ምርጫው በህገ ወጥ አሰራሮች የታጀበ በማንኛውም መመዘኛ ፍትሐዊ፣ ነጻና ተአማኒ ስላልሆነ ነው የምርጫውን ሂደትና ውጤት የማልቀበለው ብሏል። እንግዲህ ለሳምንቱ ያሉ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታደምጡ ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን እየቀጠልን ዝም ብለን ወደ ውይይታችን እንግባ። ምክንያቱም ሙዚቃ ቢኖርም ብዙም እንትን እናደርግበትም። አሁን እንደገለጽከው አሸናፊም እንደገለጸው እስከ ዛሬ ድረስ ባለው ውጤት የኢህአዴግ 408 መቀመጫዎችን አሸንፏል። ከዛ ደግሞ አጋር ድርጅቶች አሉ። እነሱ ራሳቸውን የቻለ ወደ 40 የሚሆን መቀመጫዎች ውስጥ 90% አሸንፏል። ስለዚህ አሁን ባለው ሁኔታ ወደ 450-440 የሚደርስ አለው። አንዳንድ ቦታዎች ላይ የስልክ ችግር ስለነበረ እና የፋክስ ችግር በመኖሩ ብዙም እንደፈለጉት እንትን አላደረጉም። ሌላው ግን በክልል ደረጃ ቢካሄድ ትግራይ ክልል የክልል ምክር ቤት ማለት ነው ከ152 123 ነው አሸንፏል። አፋር ማን ነው አማራ ክልል ከ294 230 ነው አሸንፏል። ይሄ ካለፈው ሮብ ጀምሮ ያለው ነው። ኦሮሚያ ክልል 537 መቀመጫ 441ን ኦህዴድ አሸንፏል። ደቡብ ህዝብ ከ348 መቀመጫ 270 ይሄ ባለፈው ሮብ የተወሰነ ውሳኔ ነው እና የወጣ ነው። ከዛ በኋላ የመጡ ውጤቶችም አሉ። በየክልሎቹ ቢሆን ኢህአዴግና ኢህአዴግ ድርጅቶች ያሸንፉበታል። ሀረሬና ድሬዳዋን እንጥቀስ ለምሳሌ ያህል ሁለቱ እያንዳንዳቸው ሁለት የምርጫ ወንበር ነው ያላቸው። ከሁለቱም እያንዳንዱ ያለው ሁለት የምርጫ ወንበር አንደኛውን ተቃዋሚው ሲያሸንፍ ሌላውን ኢህአዴግ አሸንፏል። ስለዚህ ሀረሬ አንድ ወንበር አግኝቷል በሀረሬ ስም። ሁለተኛው ደግሞ በድሬዳዋ በኩል ደግሞ ኢህአዴግ እንደገና ደግሞ አንድ አሸንፏል። ኢህአዴግ ደጋፊ ተቃዋሚው አንድ አግኝቷል። ስለዚህ እዛ ላይ እኩል ለእኩል ነው የተከፋፈሉት። ይሄን ይመስላል ያለው ያንደው ያለው ዋናው ከዋናው ስንመለከት ነው። ሌላው በጣም የሚያሳፍር ሳይሆን እንዲሁም ለወደፊት የፓርቲዎች እንዲለመልሙ ከተፈለገ ወይንም ደግሞ ፓርቲዎች ቢያንስ በአስተማማኝ ሁኔታ ሁለተኛ ወይንም ብሎ የገዥውን ፓርቲ የሚያንገዳግድም ባይሆን ወደ ሁለተኛ ደረጃ ሊመጣ ይችላል የሚባለውን ነገር ለመመልከት ፓርቲና የፓርቲ መሪዎች መጀመሪያ የትርፍ ሰዓት ስራ መሆን የለበትም። ፖለቲክስ ፓርት ታይም ስራ አይደለም መሆን ያለበት። ፖለቲካ ኢህአዴግ እድሜ ልኩን ከኢህአዴግ ከመሆኑ በፊት ወያኔም ሆኖ ህወሓት ሆኖ በሚንቀሳቀስበት ጊዜ ትግሉን ያካሄድ የነበረው ስራዬ ነው ብሎ ነው አምኖበት ነው አምኖ ድርጅቱ አምኖ የድርጅቱ መሪዎች አምነው ከዛም አልፈው ህዝቡን አሳምነው 24 ሰዓት የሚሰሩበት 24 ሰዓት የታገሉበት ነው በ17ኛው ዓመት አዲስ አበባ የገቡት ባለፉት 24 ሰዓት 24 ዓመት ደግሞ ኢህአዴግ የኢትዮጵያን መንግስት የሚመራ ኢህአዴግ ሲንገሳቀስ እንደ ፓርቲ ሲንገሳቀስ 24ቱንም ዓመት ስራዬ ብሎ ያዘው ነው ትርፍ ሰዓት አይደለም በትርፍ ሰዓት የሚንገሳቀስበት አይደለም ያ ወጣ ወረዶችን እንት ለማድረግና ወደ ህዝብ ወርዶ ለማድረግ መከመሪዎች ማቋያ ወደ ታች በምን ሄድበት ግን የኢህአዴግ ፓርቲ ራሱን ችሎ እንደ ሰራተኛ ስራዬ ተቀጥሮ እንደሚሰራበት ወይንም ደግሞ እንደማንኛቸውም እንደ ስራ ስራችን ብሎ እንደምንለው ስራዬ ብሎ ያዘው ነው ሁለት ነገሮች ለመጥቀስ ፈልጌ ነው ይሄን ሁሉ እስኩት ዶክተር መራራ ጉዲና ባለፈው ሁለት ሳምንት በፊት እኔና ሸናፊ ፕሮግራም ስንሰራ ለኢህአዴግ አንዳንድ የአዲስ አበባ ቦታዎችና በደቡብና በኦሮሚያ ክልል ሊያሰጋው ይችላል የሚል ግምት ነበረን ግምታችን ምንድነው ማናቸው ዶክተር መራራ የጠሩትን ሰልፋ በማየት አንዳንድ ሁኔታዎች ኦሮሚያ ላይ ተከስተው የነበረውን ሁኔታዎች በተመለከተ ያን ግንዛቤ ውስጥ ከማድረግ አኳያ ያን ብለን ነበር የሚገርመው ግን ዶክተር መራራ ጉዲና ምረጡኝ አሉ እንጂ ወይንም ደግሞ ፓርቲን ምረጡ አሉ እንጂ እሳቸው ራሳቸው ጊዜ ኖራቸው የምርጫ ካርድ ወስደው ምርጫ ሄደው ፓርቲያቸውን አልመረጡም ልጀምርላችሁ ሌላ ሰው አቶ ገብሩ ገብረ ማርያም አቶ ገብሩ ገብረ ማርያምም ልክ በዚሁ መጠን ሄደው የምርጫ ካርድ ወስደው ፓርቲያቸውን አልመረጡም እንግዲህ እነዚህ ሁለት አንጋፋ የመድረክ ሰዎች ሄደው ራሳቸውን አስመዝግበው ምርጫውን ለመሳተፍ ካልፈለጉና ካላደረጉት ሌላው ተራው ህዝብ ከራሱ ጥቅም አኳያ ከመሆኑም ባሻገር ትኩረት ሰጥቶ ለምርጫው ሲንቀሳቀስ እነዚህ ሰዎች አልተንቀሳቀሱም ስለዚህ ራሳቸው ባለቤት ያላከበረውን ጨው አሞሌ ብለው ይጥሉታል አይነት ነው ይሆነውና ያ ራሱ አንድ ስህተት ነው በተለይ ባሁኑ ከምርጫው በኋላ አንዳንድ ሰዎች ዶክተር መራራ ያሸንፋሉ ብለው የገመቱ ሰዎች ይሄን በመሸነፋቸው ብቻ ሳይሆን ይሄንን በሰሙበት ጊዜ ብዙዎቹ ተናደዋል ተበሳጭቷል ለማለት ይችላል ምክንያቱም ፖለቲካ በግዚያዊነት የሚሰራ ትርፍ ስራ አይደለም ፖለቲካ ነው ሀገር መራለው የሚል ሰው 24 ሰዓት ማሰብ አለበት 24 ሰዓት መስራት አለበት ስለዚህ ከዛ አኳያ መድረክ ራሱ ግድፈት ነበረበት ፓርቲዎች ራሳቸው ወይንም ፓርቲ አመራሮች ተቃዋሚዎች ውስጥ ያሉ ፓርት ታይም ስራ ነው የሚሰሩት ትርፍ ስራ ስለሆነ የሚሰሩት ከዛ አኳያ ራሳቸውን የሚጎዱ ይመስለኛል በአጠቃላይ ግን በሚታይበት ጊዜ በሚገመገምበት ጊዜ የምርጫ ሁኔታዎችን አንተም ታዝባለህ አሁን አንዳንድ ቦታዎች ላይ የኢህአዴግ ተመራጭ በ73,506 ድምጽ ሲያገኝ ተቃዋሚው ሰማያዊ ፓርቲ 26 ነው ያለው እንዲሁም ደግሞ አንድ ቦታ ላይ 52,000 ኢህአዴግ ሲያገኝ ተቃዋሚው 19 ነው ያለው 39,000 ኢህአዴግ ሲያገኝ 15,000 ነው ተቃዋሚ ያለው 19,000 ኢህአዴግ ሲያገኝ 7,000 ነው ኢህአዴግ ያለው እዚህ ቦታ ላይ 20,000 ሲያገኝ ኢህአዴግ ተቃዋሚው ያገኘው 8,000 ነው 19,000 ባገኘበት ቦታ 1,849 ነው አዲስ አበባ ክልል ዞረን ባየንበት የምርጫ ሰሌዳዎች ላይ ባየን ውጤት ባየንበት ጊዜ አንዳንድ ፓርቲዎች እንደውም አንድም ሰው የመረጣቸው የለም ዜሮ ነው የተቀመጠላቸው ይሄ መታየት ያለበት ይመስላል ወደፊት ለሚስንት ለሚያደርጉት መራጩ ማን ነው መራጩ የነበረው ቀደም የተሳተፈ ሴቶች ናቸው ከሴቶች ማልፎ ደግሞ እናቶች ናቸው ቀደም ብዬ እንደገለጽኩት ሰማያዊ ፓርቲ ለሀዘን የወጣውን ሰው ባይረብሱ ረብሻ ላይ ተሳትፏል ባይባል ኖሮና አንዳንድ አነጋገራቸው ከህዝቡ ጋር የማይጣጣም ካለመሆኑ የተነሳ የደረሰባቸው ክስረት አለ ጉዳት አለ የመረጧቸው ሰዎች ወይንም ደግሞ ቁጥር አገኙ የሚባሉባቸው ቦታዎች በብዛት የምርጫ ጣቢያዎች ላይ የእስልምና ሃይማኖት ተከታዮች ላይ በጣም ያተኮረ ነበር እዛ አካባቢ ሄደዋል ግን አልተቻለም ብቻ ሳይሆን 2-3 ነው በብዛት የተሸነፉበት መሸነፍ ብቻ ሳይሆን ደግሞ ዳግም እንዴት አድርገን እንሰራለን የሚለውን ነገር ማጤን ያለባቸው ይመስላል ከመራጩ አኳያ መርጧቸዋል ለውጥ የሚፈልግ ህዝብ አለ አንድ ቦታ ላይ 61,000 ኢህአዴግ ያገኘበት ቦታ አለ መድረክ ወደ 17000 ያገኝበታል። እነዚህ ሲታዩ የህዝቡ ስሜት ራሱ የምናስበው አይደለም። ህዝብ ድምጽ የሚሰጥ ሰው በድምጹ ነው የሚቀጣው። የሚደግፈውንም የሚሾምሱ ነው የማይፈልገውንም የሚቀጣው ለዛው ነው። ስለዚህ ተቃዋሚ ድርጅቶች አሁን በአዲስ አበባ አሁን እንደውም ከክልሎችም በሚወጡ መረጃዎች በአጠቃላይ ከምርጫ 2002 ከነበረው ተቃዋሚ ድርጅቶች በአጠቃላይ ካገኙት ያሁኑ ደግሞ በጣም ይወረደ ነበር። በጣም ይወረደ ነበር። ወደ ቢበዛ 30 20 ከ25 እስከ 30 ነጥብ ያገኙ እንደሆነ ነው እንጂ ከዛ በላይ ሊያገኙበት የሚችል አይደለም የምርጫ ውጤትና ይሄን በተመለከተ እንግዲህ አንተ የምትለው ነገር ካለ አንተ ደግሞ ትንሽ አግዘው ይሄንን ያንተን እይታ ደግሞ ተመልከተው።
እሺ እንግዲህ ወደ ምርጫ ውጤቱ ስንመጣ እኔ አንዱ መራጭ ነበርኩ እና ህዝቡ ውስጥም ስለሆነ ያለሁት ብዙ ነገር ነው ያየሁት። እንግዲህ ኢህአዴግ የሚታይ ፓርቲ ነው፣ የሚታይ ነገር ያለው ነው። ተስፋ ብቻ አይደለም። የኢህአዴግን የሚያክል ራሱን ኢህአዴግን የሚመስል ፓርቲ እንኳን ቢመጣ ተስፋ ነው የሚሰጠው። ኢህአዴግን ሰርቶ ያሳየ ፓርቲ ስለሆነ ከኢህአዴግ ጋር መወዳደር አስቸጋሪ ነው እና የገጠሙት ከኢህአዴግ ጋር ነው። ከኢህአዴግ ጋር ሲገጥሙ ደግሞ የኢህአዴግ ሰርቶ ያሳየውን አይነት በግልጽ ተግባራዊ ሊደረግ የሚችል አማራጮችን አላቀረቡም። አማራጭ ለምሳሌ ህጻናትን ጧጧት ለሁሉም ህጻናት ኬክና ወተት አቀርባለሁ ያለ አለ። አዲስ አበባ ውስጥ 7 ሪፈራል ሆስፒታል እሰራለሁ የሚል አለ። አማራጭ ማለት እንደዚህ አይደለም፣ እንዴት እንደሚፈጸምም ጭምር ነውና ኢህአዴግ እኮ የማይቻለውና አይቻልም የሚቻለውን ይቻላል እያለ የሚሄድ ፓርቲ ነው። ኦፍ ኮርስ ይቻላል የሚላቸው ነገሮች በጣም ግዙፍና የማይታሰቡ ቢሆንም እና ከዚያ አካባቢ ከኢህአዴግ ጋር መወዳደር ራሱ ከባድ ስለሆነ ኢህአዴግ ሊያሸንፍ የሚችል መሆኑን አስቀድሞ መተንበይ ይቻል ነበር። ከዚህ በተጨማሪ ፓርቲዎቹ ቅድም ዘውዱም እንዳነሳው በተለይ ሰማያዊ ፓርቲ ከዚህ ከአክራሪው ጋር ባለው ግንኙነት በጣም ለውጥ ፈላጊ ብዙ ሰዎች እንኳን ቢኖሩ ኦፍ ኮርስ የሚለውጠው ምን እንደሆነ ባይናገርም እንደው እስኪ ይሄኛው ደግሞ ይብቃንና ሌላ ደግሞ እንሞክር የሚል ሰው እንኳን ቢኖር ከዚህ ከአክራሪው ጋር ባለው ግንኙነት ብዙም ተአማኒነት ያጣበት ሁኔታ አለ። አሁንም ቢሆን የሚገርመው ይሄ የአክራሪነት ዝንባሌ ያላቸው ወጣቶች ብዙ ድምጽ ሰጥተውታል። ከዛ ውጪ እነሱን ሲያገኝ ግን ሌላ ያጣውን ማሰብ ያስፈልጋል። ወደ መድረክ ስንመጣ መድረክ ፓርቲ ቢሆንም በአማራጭ ደረጃ ያው እሱም የታወቀ ችግር አለበት። ያም ሆኖ እንደው ሰዎቹ ፖለቲከኞቹ ማንጋፋዎች ስለሆኑ ለዚህ ሀገር ሊሰሩ የሚችሉ ይሆናል ተብሎ ሊታሰብ ይችል ይሆናል። ግን መድረክ በተለይ አዲስ አበባ ላይ ስናየው የተምታታ ነገር አለው። ምንድነው እሱ? ለምሳሌ ወለጋ ሄዶ አምቦ ሄዶ የነዛን አካባቢ ድምጽ ለማግኘት የፌደራል መንግስቱን ቋንቋ ኦሮምኛ አድርጓለሁ ይላል። አሁን የመድረክ አባል ፓርቲዎች ይሄንን ሲሉ አዲስ አበባ ያለው ህዝብ ይሰማል። አዲስ አበባ የተለያዩ ብሔር ብሔረሰቦች ሀገር ብትሆንም ብዙዎቹ በተለይ አዲስ አበባ ተወልደው ያደጉት የፌደራል መንግስት ቋንቋ ወደ ኦሮምኛ መሄዱ እነሱን ከጫወታ ውጪ እንደሚያደርጋቸው ያስባሉና አሁን ገመንግስቱ ላይ በተቀመጠው መሰረት አማርኛው ነው መከተሉ ነው የሚፈልጉት። እዛ ድምጽ አገኛለሁ ብሎ የሰራው ስራ አዲስ አበባ ላይ ደግሞ እንዲወድቅ ያደርገዋል። እና መድረክ አንጋፋ ሆኖ ቅርብ ጊዜ ከመጣውና በጣም በአክራሪው በኩል ብቻ የሚንቀሳቀሰው ውዥብር በመንዛት የሚታወቀው ሰማያዊ ሊበልጠው የቻለው አዲስ አበባ ላይ በዚህም ምክንያት ነው። እና እነዚህ የዚህ የአሁኑ ምርጫ ላይ ከነዚህ ነገሮች አኳያ ሲታይ ኢህአዴግ ማሸነፉ ምንም አይገርምም። ሰማያዊ ፓርቲ ይሄን ያህል ድምጽ ማግኘቱ አደገኛ ነው ያሉኝ ሰዎች አሉ። ምክንያቱም ይሄ ፓርቲ አገር ተረክቦ ሊያስተዳድር የሚችል ቁመና የለውም፣ ግልጽ ፖሊሲም የለውም። በዚህ ሁኔታ ይሄን ያህል ድምጽ ማግኘት የሚቻል ከሆነ አገር ሊመራ የማይችል ፓርቲ ኃላፊነት ሊረከብ የሚችልበት እድል አለ የሚል ስጋት ፈጥሮብናል ያሉኝ ሰዎች አጋጥመውኛል። እና በአጠቃላይ በምርጫው ዙሪያ ያለኝ ግምገማና የዚህ ኢህአዴግ ማሸነፍን ከዚህ አኳያ ነው ማየው።
እሺ፣ አሸናፊ እንግዲህ አድማጮች ቀደም ብሎ ስም ገልጾላቸዋል፣ እኔም የገለጽኩላቸው ነገር አለ። የሰማያዊ ፓርቲ በጣም አጠያቂ ቦታ ላይ የደረሰበት ነው። ሰማያዊ ፓርቲ ሰዎችም ቢኖሩት ግን አመራሮቹ ላይ በጣም ድክመት አለ። ድክመት ብቻ ሳይሆን ይሄ የመንደር ተቃቀስኩ የሚል ፖለቲካ ያለበት አይነት ነገር ነው። መንደሮስን ጫወት ድሮ በየስን ጫወት የምናደርገው ነገር የታባክ ምናምን የምንለው አይነት ነገር ያደን ከሚያክል ትልቅ ድርጅት ጋር ያን አይነት ሂደት አንጃ ግራ አንጃ የልጅ ጨዋታ የተደረገበት አለ። ምናልባት አመራሩን ከቀየረ አመራሩና አካሄዱን ከቀየረ ሰማያዊ ፓርቲ ጥሩ ተፎካካሪ ሊሆን ይችላል ወደፊት። አመራሩ ግን አሁን ባለው ሂደት አሁን ባለው ውሸት ኢትዮጵያ ፈረሰች ኢትዮጵያ ፈርሳለች የሚል ከግንቦት በኋላ ኢትዮጵያ የምትባል የለችም ኢህአዴግ የሚባል የለም ኢትዮጵያም የለችም የሚል ብሎ የሚያወጅ ድርጅት አመራር ነው። ድርጅት ሳይሆን አመራሩ መራው ላይ ችግር አለ። የቅንጅት ችግር ያለበትን ያህል ሰማያዊ ፓርቲ ደግሞ ከዛ በበለጠ ከዚህም ደጋፊው የተወሰነ ነው። ያ የተወሰነው ነው ጊዜያዊ ነው። ያ ጊዜያዊነት ደግሞ ሲጠፋና ሲበተን ልክ በዛው መጠን ለሰማያዊ ፓርቲም የመበተን እድሉ የሰፋ ነው። አሁን ስመለከተው ከህዝብ አኳያ ነው። ይሄ የኔ አይደለም፣ የህዝብ አኳያ የህዝብ አነጋገር ነው፣ የህዝብ ስሜት ነው የምናገረውና ይሄ የኛ እኔና አሸናፊ የምንለው ሳይሆን ያለ ያየናቸው የምናያቸው አንድ ሳምንት ውስጥ ያየው ከምርጫ በኋላ ያለው ሁኔታና በተለይ ከምርጫ ውጤት በኋላ ያሉትን ሁኔታዎች ሁለት ሶስት ጊዜ ሰዎች ማሰብ የቻሉበት ነው። ያንን በተመለከተ እንግዲህ ወደፊት ልንወያይበት ይችላል። ግን ሰማያዊ ፓርቲ አመራሩ መስተካከል አለበት፣ አመራሩ መቃኘት አለበት። አመራሩ የተወሰኑ ግለሰቦች የሚመሩት የውጭ ከጀርባ ሆነው የሚመሩት አይነት ስለሆነ ያም ነገር መስተካከል አለበት። ምናልባት ወደፊት የአምስቱን ዓመት ተስተካክሎ ከመጣ ሊቀጥል ይችላል። አለበለዚያ ግን አሁን ባለው የወጣትነት ፍላት የደም ፍላት የሚሄድ ከሆነ እድሜውም ሊያጥር ይችላል፣ የሰዓት ራት ሊሆን ይችላል የሚል ነው። ይሄ ግምት ነው እና ወደዛ ትንና ከምርጫ ውጪ አንቀበልም። አዎ የምርጫ ውጤቱንም አንቀበልም ብለዋል። ሰላማዊ ነው ይላል። በአንድ በኩል ግን የምርጫ ውጤቱን አንቀበልም፣ መድረክም አንቀበልም ብለዋል። በምንም አይነት መልኩ ህጋዊነት የለው። ምክንያቱም በህጋዊነት ደረጃ በ48 ሰዓት ውስጥ ይሄን ቦታ ላይ እዚህ ቦታ ላይ ተጨርብሯል፣ እዚህ ቦታ ላይ ችግር ነበር፣ እዚህ ቦታ ላይ ብሎ የሚሉት ነገር የለም እና በ48 ሰዓት ውስጥ ስራ አልቀረቡ። አሁን እርግጥ እንደተለመደው መናገር አለባቸው፣ ፓርቲዎች ናቸው። ካልተናገሩ ችግር ነው የሚመጣባቸው ለራሳቸው ላይ ስለሚያደርግ የውጭውንም ህብረተሰብ ደግሞ የውጭውን በፖለቲከኛ ለማባበል ስለሚፈልጉም ያን ማለት አላ ይችላሉ። ግን እንደ ቅንጅት በነበረበት አይነት ሁኔታ ግን በምንም አይነት መስፈርት ያቀረቡት አቤቱታ የለም ለምርጫ ቦርድ። ስለዚህ በዛ እንለፈውና የእነሱን የሚለውን ነገር ከግንቦት ሰባት መግለጫ የተለየም ብዬ አልለውም እና እሱ ነው ያሉ። ሌላው አንድ ነገር ቢመጣ ኢትዮጵያ ውስጥ አንድ ነገር ቢመጣ ያለው መንግስት ባህላ ኃላፊነቱን መውሰድ ይችላል የሚል አነጋገርም ተብሏል። እንግዲህ ያሰቡልን ለሀገሪቱ ያሰቡላት ነገር ካለ እንግዲህ ይፈትሹት። ኢህአዴግን የሚያውቁት ይመስለኛል 23-24 ዓመት ነው። ከዛ ነው ብዙም ማለት የማያስፈልግም። በዛ ከዛ ቀደም ብዬ በመግቢያ ላይ አሸናፊ ምን ታዳምጠኛል ለኢህአዴግ ማሸነፉ አይደለም። ኢህአዴግ እንደውም ጫና የሰፈረበት ይመስለኛል። ምክንያቱም ችን 5 ዓመት የተሻለ ይዞ ምክንያቱም ተሽሎ ችግር የለበትም ሳይሆን ችግሩን እንደ ችግር ይዘን ግን የተሻለ የለም ይሏል። ሌላ በሌላ በልኩ ያየሁት ምንድን ነው በብዛት ይህንን ሲነገር የነበሩ የምርጫ ሂደቶች ታዛቢዎችን ጨምሮ የመለስ ዜናዊ አመለካከት የተፈተሸበትና ኢንዶርስ የተደረገበት ሬፈረንደም የተሰጠበት ምርጫ ይመስላል። ይሄ በጣም እንትን የሚያደርግ እና ኢትዮጵያኖች መኩራት ኢትዮጵያ ሁልጊዜ ለአፍሪካ ሀገሮች መሪ ነች። በአድዋ ጦርነት አይተናል፣ በባሌን ጦርነት አይተናል። አይበገሬ ለፈረንጅ አጎዳጅነት የለንም፣ አሁንም የለውም። ይሄ ያለውን መንግስት የለውም። በዛ ምክንያት የፈረንጆች ለምርጫ ታዛቢነት አለመምጣት ራሱን የቻለ አንድ ትልቅ ለአፍሪካኖች ትምህርት የሚሰጥ ነው። ካለ ፈረንጅ ምርጫ መካሄድ ይቻላል አፍሪካ ውስጥ። ፈረንጆች ፍትሀዊ ምናምን የሚሉት የራሳቸው አላቸው። አፍሪካኖች ሄደው በታዛቢነት አፍሪካ መሪዎች ወይ የአፍሪካ ድርጅት ይህን የትኛውም አውሮፓ ውስጥ ምን አሜሪካን ሀገር ምርጫ ታዛቡ ተብለው የተጋበዙበት የለም። ስለዚህ እነሱ የጥቁሮቹና የአፍሪካኖቹ በተለይ ደግሞ ኢትዮጵያ ወሳኝ ሊሆኑ አይችሉም። ህዝቡ ነው የወሰነው፣ ህዝቡ ወስኗል። በዛ እንለፈው። ምክንያቱም የራሳቸውን አሜሪካንም ሆነ የአውሮፓ ህብረት ሳይታዘብ የሰጠው ሂስ አለ፣ እንደዚህ አይደለም እንደዛ አለም የሚል ነገር አላቸው እና ያ የተለመደ አቤቱታ ስለሆነ የሚፈልጉትን ነገር የሚያገኙበት መስሎ ስላልታየኝ አንድ ትልቁ ነገር ነጭ አለመኖሩ በጣም እንትን የሚያደርግ ነው። ነጭ አለመኖሩ በጣም የሚያስደስ የሚያኮራል ወደፊትም ደግሞ ለአፍሪካውኖችም ትምህርት ይሰጣል የሚል ግምት አለኝ። አቶ ኃይለማርያም ፕሬዚዳንቱም አመስግነው የተናገሩታል። ልክ በእሱ ላይ እንሂድ።
እሺ፣ እንግዲህ ዘውዱ ብዙ ነገር አንስቶታል። እንግዲህ የኢህአዴግ ሊቀመንበር ምርጫውን አስመልክተው መራጫቸውን እና ሌሎች ምርጫው በሰላማዊ መንገድ እንዲጠናቀቅ ያደረጉ የፖለቲካ ፓርቲዎችንም የምርጫ ታዛቢዎችንም አመስግነዋል። እና ሌላ ምንድን ነው ያሉት? እንግዲህ ያልመረጠን ህዝብ፣ ይሄ ነገር ጠቅላይ ሚኒስትር በመለስ ዜናዊ እያሉ ያሉት ነገር ነው። ያልመረጠንን ህዝብም ቢሆን ከግምት እናስገባለን፣ ከሌሎች ፓርቲዎችም ጋር በጋራ የምንሰራበት ሁኔታ ይኖራል ነው ያሉት። እንግዲህ ያው ኢህአዴግ 100% መቀመጫ አገኘ ማለት 100% ድምጽ አገኘ ማለት አይደለም። ቅድም ዘውዱ ሲጠቃቅሰው እንደነበረው አንዳንድ ቦታ በጣም ከፍ ያለ ድምጽ ያገኙበት ሁኔታ አለ፣ ከባለፉት ምርጫዎች ያነሰም ቢሆን። ያ ህዝብ ኢትዮጵያዊ ነው። ኢህአዴግን ስላልመረጠው ጥያቄዎቹ፣ ፍላጎቶቹ ዘላለም ሳይሟሉ ይቀራሉ ማለት አይደለም። በመሰረታዊነት እንደ ማንኛውም ኢትዮጵያዊ የተሻለ ኑሮ የመኖር ሰላሙ የመረጋገጥ ፍላጎት ነው ያለው። ይሄ የኢህአዴግ ፖሊሲ ውስጥ ያለ ስለሆነ ይሟላለታል። ሌሎች ጥያቄዎች አሉኝ የሚሉም ካሉም ከፓርቲዎቹ ጋር በጋራ የምንሰራበት ስርዓት ይኖራል ነው ያለው ኢህአዴግ። እና ኢህአዴግ ከተቃዋሚ ፓርቲዎች ጋር ምንም አብሮ መስራት፣ በጋራ መስራት በሀገራዊ ጉዳዮች ላይ እንደ ገዢ ፓርቲ አንዴ ስልጣን ከተረከበ በኋላ ይህንን የማድረግ ህግ የሚያስገድደው ነገር ባይኖርም ከዚህ በፊት በጋራ ሲሰራ ነበር የቆየው። ትላልቅ ሀገራዊ ጉዳዮች ላይ ፓርቲዎችን ያወያያል። የፖለቲካ ፓርቲዎች የጋራ ምክር ቤት አቋቁመው የዛ አባል መሆን ያስፈልጋል ኦፍኮርስ መጀመሪያ። እና እዛ ፓርቲ ውስጥ ፓርቲዎቹ ሀገራዊ ጉዳይ ላይ ፓርላማ ስላልገቡ መጠየቅ ያለባቸው ነገር ሳይጠይቁ አይቀሩም። እዛ ፓርላማ ላይ እዛ የፓርቲዎች የጋራ ምክር ቤት ላይ ጥያቄያቸውን ያቀርባሉ። ታስታውሱ እንደሆነ አሁን ባለፈው አመት የሱዳን ድንበር ሰነ ሰማያዊ ፓርቲ ያበዱበት ነገር ለሱዳን ድንበር ተሰጠ የሚል ትልቅ ነገር ተነሳ። ትልቅ የህዝብ ይሹ ነበረ። ተቃዋሚ ፓርቲዎችም የህዝቡን ጥያቄ ይዘው መነሳት ነበረባቸው እና ምክር ቤት ውስጥ ስለሌሉ ግን ይህንን ጥያቄ ሳያነሱ አልቀሩም። የፓርቲዎች የጋራ ምክር ቤት ውስጥ ጥያቄውን አነሱ። ሰፊ ውይይት ተካሄደበት። ገዢው ፓርቲ ምላሽ ሰጠ። ግን ይህን ጥያቄ ያነሱት ፓርቲዎች ግን ፓርላማ ውስጥ አልነበሩም። እና ኦልሬዲ የጀመረው ነገር አለ። ከተቃዋሚዎች ጋር ካልተመረጡ ከተሸነፉትም ግን ህዝብ ከመረጣቸው ጋር አብሮ የሚመሰራበት ስርዓት ስላለ አብሬ እሰራለሁ ሲል ይህንንም ታሳቢ በማድረግ ነው። እና የተጀመረ ነገር ስለሆነ ይቀጥለዋል። ይሄ የታወቀ ነው።
አዎ፣ ቀደም ብሎ አንተም ገልጸዋል። ይሄ የጋራ ምክር ቤቱ ምናልባት አሁን ጠቅላይ ሚኒስትር ኃይለማርያም ለሚሉትም ወሳኝ ነው። ይሄ የለም ህግ ሆኖ ቀርቶ ጸድቋል እና እዛው ተሳተፍኩ አልተሳተፍኩ የሚሉት ይሄ የመድረክና የሌሎቹ ፓርቲዎች አምባገነናዊ አመለካከት የትም ሊያደርስ የሚችል አይመስለኝም። እና በዛ መሰረት ህዝብ ተሳታፊ ሊሆኑበት ይችላሉ። አሁን የጠቀስከው ትልቅ ነጥብ ነው። ለሱዳን መሬት ተሰጠ የሚባለው ነገር ቁጭ ብለው ተወያይተው በጋራ የተስማሙበትና ኢህአዴግም የራሱን ያስረዳበት ነው። ወደፊትም በመንግስት ደረጃ የቀጠለበት ነው። እነዚህን ነገሮች ማየቱ ለሁሉም የሚጠቅም ይመስላል። የሚጠቅም ነው። ከዛ አኳያ ነው ማየት ያለብን። በአጠቃላይ ግን አንተ እንዴት አየው? እኔ የራሴን ምልህ ባለችን ጊዜ ውስጥ እንዴት ነው አንተ ምልህ? እኔ አሁን ራሴን የምመለከተው ምርጫ 97 ምርጫ 2002 እና አሁን ምርጫ 2007 አለ። እነዚህ ሶስቱን ሲት እንዶ አጠራ ግና በአንድ ደቂቃ በሁለት ደቂቃ ለመዳሰስ ሞክር። እኔ አንዳንድ ጊዜ የህዝብ አሜሪካን ሀገር ምን አለ እኛ ጋር የህዝቡ ድምጽ ነው ወሳኙ፣ ማን እንደሆነ አናውቅም የሚባል መዳሰስ ትችላለህ እንጂ መወሰን እንጂ። እና ከዛ እኳ ስትመለከቱ የህዝቡ እንዴት ነበር? እኔም ያነጋገርኳቸው በጣም ደስ የሚል የሚሉ እናቶች በተለይ እና አባቶች አለ። እስኪ አንተ እንዴት ነው
እንግዲህ ሶስቱ ምርጫ ባጭሩ ሳወዳድረው 97 2002 እና ያሁኑን 97 ላይ ከዛ በፊት ምን ውስጥ እንደነበረ ሁላችንም የምናውቀው ነው የሚሆነው። ብዙ የፖለቲካ ስራዎች ሲሰሩበት የቆየና የልማት ስራዎች ገና ብቅ ያሉበት ገና የተወጠኑበትና ቅርጽ እየያዙ ልክ እንደ መጸነስ በዛ ደረጃ ላይ የነበሩበት ስለነበረ ብዙ ያልተፈቱ ቅሬታዎች ነበሩ። በዚህ ላይ የዚህ የደርግ ፕሮፓጋንዳ ሃንጎቨሩም ገና ብዙ ሰው አለቀቀውም ነበር። አገንጣይና አስገንጣይ ወደብ የሰጠ ለሰው ሀገር የሰጠ የሚሉትም ከሚሉትም ነገሮች ውስጥ ብዙ ያልወጣን ስለነበረ ለይሄ ኮንፊውዥንም ስለነበረ ያ ሁኔታ ተፈጥሯል። በተለይ አዲስ አበባ ላይ 2002 ላይ ተቃዋሚ ፓርቲዎች ተንኮታኮቱ እና ኢህአዴግ ላይ ሰው ቅሬታ ቢኖረውም ተቃዋሚዎች የሚፈልግም ቢሆን አይ አገር ሊመራ የሚችል ተቃዋሚ የለም የሚል ስሜት ነበረው። ባለው አቅም ግን ከፍ ያለ ድምጽ ለተቃዋሚዎች ሰጥቷል። በንጽጽር ሲታይ ያው ኢህአዴግ አሸንፏል። አሁን ተቃዋሚዎች በፍጹም ሊታመኑ የማይችሉ ሆኑ። በመያድና በአንድነት ውስጥ የተፈጠረውን አይታችኋል። ሰማያዊ ፓርቲ እንደምታዩት ትኩስ ነገር እየፈለገ ወደዛ ወደዚህ የሚሮጥ ነው። በዚህ ላይ ኢህአዴግ ሊደፈሩ የማይችሉ ትላልቅ ነገሮችን ኢትዮጵያ ውስጥ ሰርቶ አሳየ። ይሄ ቀላል የባቡር መንገዱ አዲስ አበባ ውስጥ የምናየው ከሳራ በታች ባሉ ሀገራት ውስጥ ኢትዮጵያ የመጀመሪያዋ ነች። የህዳሴውን ግድብ ግማሽ አድርሶታል። ሌሎቹንም ነገሮች ሲያይ የተጀመሩትን ሲያይ እነዚህ ነገሮች ማለቅ አለባቸው፣ መጨረስ የሚችለው ኢህአዴግ ነው የሚልም መተማመን ተፈጠረበት። በዚህ ላይ የዚህ የአይኤስ ስጋት አለ። የአይኤስን ስጋት ሊከላከልን የሚችለው ኢህአዴግ ነው የሚል ነገር ተፈጠረ እና በእነዚህ ምክንያቶች ከባለፈውም የበለጠ ከፍተኛ ድምጽ ያገኘበት ሁኔታ ነው ያለው። እንግዲህ በአጠቃላይ ህዝቡ የሚገርመው ነገር የዚህ ምርጫ ላይ ከህዝቡ ወገን ምርጫው ላይ ምንም ጥርጥር የለውም። በትክክል የተቆጠረ እና በትክክል የህዝቡ ድምጽ የተከበረ መሆኑን ህዝቡ ጋር ሄዳችሁ ብትጠይቁት ሁሉም ይተማመናል። እንደውም እንዴት አድርጎ ነው የተጭበረበረ የሚሉት እያለ ፓርቲዎቹ ላይ ወደ ማላገጥ ነው ሄዱ። እንግዲህ ምርጫው አጠራጣሪ እንዲሆን የሚያደርግ አስተያየት እየሰጡ ያሉት አንድ ምርጫው ላይ ገብተው የተሸነፉት ፓርቲዎች ናቸው። ከሰማያዊ ፓርቲ ከዚህ ውጪ ምንም አይጠበቅም። ድሮም ሰማያዊ ፓርቲ የምርጫ ፓርቲ አይደለም፣ የረብሻ ፓርቲ ስለሆነ የሚገርመው ውጤቱን ቢቀበል ነበረ። መድረክም የተለመደ ነው፣ ከዚህ በፊትም ውጤት አይቀበልም። ህዝቡ ጋር ስትመጡ ግን ህዝቡ ትክክል እንደሆነ ያውቀዋል። ሌሎቹም አጠራጣሪ እንዲሆን አድርገው የሚያስቡ ወገኖች የውጭ ወገኖች ናቸው። ኢትዮጵያዊን መታችሁ ስትጠይቁት ግን ታዛቢውም ህዝቡም የመረጠውም ህዝብ ምንም አልተጭበረበረም ነው የሚላችሁ። ዋናው ባለቤቱ የመሰከረለት፣ ሌሎች እንችፍቻፊዎቹ ግን ጥርጣሬ ጥርጣሬ ውስጥ እንዲገባ ያደረጉት ምርጫ ነው እና ከዚህ አኳያ ስናየው ምርጫው ትክክል ነው የሚለውን ያዘነበለ ሆኖ እናገኘዋለን።
ሻጥሩ ብለዋል። አንተ የሰዎቹ የህዝቡ አመለካከት በጣም በተለየ ባልተጠበቀ መልኩ ነው ያለው እና አንዳንዶቹ ላይ ስትመለከተው የራስ ሰላም ዋናው ግን ዋናው ትልቁ ሰላምና የተጀመሩ ልማቶች እነሱ ማስጨረስ የሚችል የለም ኢህአዴግ ይሻለኛል ያለው ነው። ሌላው አንድ መጥቀስ የምፈልገው ነገር ቢኖር ምንድን ነው በክርክሩ ጊዜ ብዙ የፖለቲካ ድርጅቶች በተለይ በጣም በጣም የሚደገፍ የነበረው ኢዳፓ መንኮታኮት ነው የደረሰበት እና የኢዳፓ እንደዛ መድረስ በአንዳንድ የክርክር መድረኮች ላይ ያቀረቧቸውን ያሳተፏቸው ሰዎች ራሳቸው ለዛ ምስክር ሊሆኑ ይችላሉ እና የዛ ውጤትም ሊሆን ይችላል እና በአጠቃላይ ግን ለውጥ ቢፈለግም ለውጥን አሁን ማምጣት የሚፈልገው በድሮዎቹ ፖለቲከኞች እንዳልሆነ ተረድቷል ህዝቡ። ሁለተኛ ደግሞ ለውጥ የሚባለው ደግሞ ከበስተጀርባው የፖለቲካ ፓርቲውን ፊት ለፊት አስቀምጦ ከበስተጀርባ መሸረብ የሚፈልግ የተወሰነ ያኮረፈ ህዝብ አለን። ያ ራሱን ለማስደሰት ያደረጋቸው ሂደቶች ትንሽ ለወደፊትም ለኢህአዴግም ሆነ ጸጥታውን በተመለከተ ብዙ የሚያጠያይቁና የሚያወያዩ ነገሮች ሊመጡ ይችላሉ እና እነዚህ ሁሉ መታሰብ አለባቸው። እንግዲህ ሰዓታችን እያለቀች ነች። ከእንግዲህ ወዲህ ያለው የምርጫ ሁኔታ ያው ኢህአዴግ ያሸንፋል፣ የሚቀጥለውን አመት የራሱን መንግስት ያቋቁማል። ከዛ ባሻገር ግን ስለ ሀገር ልማት ያየኋቸዋሉ፣ በሚቀጥሉ ሳምንት አቀራቸዋለሁ። እኔ አገር የገባሁ ለማየት ብዬ የሰው አገር የገባሁ ይመስለኝ። ምክንያቱም ከግንባታ ከመንገድ በተለይ መንገድ በዚህ በጥቃቅን መንደሮች አካባቢ ያሉ መንገዶች ስትመለከቱ በጣም በሚያስደንቅ ሁኔታ ነው። እሱን እንወያያለን በሚቀጥለው ሳምንት በእሱ ላይ በተመረኮዘ ሀሳቦች እናቀርባለን። ለዛሬው ግን እዚህ ላይ ይብቃን። የሚቀጥለው ሳምንት እስከምንገናኝ ድረስ ለህዝባችን፣ ለሀገራችን፣ ለወገናችን ሰላም፣ ብልጽግናና ደስታና ለእናንተም ጠንን ጤንነት ዩ ካን ቴክ ኢት ጌልን ራይት ነው።
ባለም ዙሪያ ሁሉ ሰላም ይሁን ምድሩ